Kıkırandım ya, yıkızım hazır.
ያጋጠሙኝ
ጥያቄው በጣም በጣም ከባድ ነው። እሱ ግን ቀላል ነው።
ታገኘው ጋር ስትቀመጡ ደስታ እና ሳቅ እና ምስጋና እና መዝሙር ነው ያለ።
አይ በጣም አመሰግናለሁ ደሞ ስለኔም ስለገለጥክ ደሞ ምክንያቱም አብራኝ ስለኖርክ ታውቃለህ ሁሉንም በአጠገብም ያሉ ሰዎች ያቁታል። እኔ ጋር ያለው ደስታ ነው።
የሚጋባ ደስታ ነው።
እውነት ነው። ይሄም ደግሞ ከጌታ ዘንድ የሆነ ነው። ብዙ አይነት ነገሮች ነው ያጋጠሙኝ። በተለይ በኢትዮጵያ ቤተክርስቲያናት ብዙ ነገሮች ገና ናቸው። አይነስ ሙራንን በተመለከተ ጓደኞቼ አረባካ አንተ ወደ ቤተክርስቲያናት እኮ ስለምትጠጋ አንድ ነገር ንገርልን ይሉኛል። ብዙ አባላት አይነስ ሙራን አባላት ያሏችሁ እንደገና ደግሞ መስማት የተሳናቸው አባላት ያሏችሁ ሰዎች ካሏችሁ ካሉ እንዴት እንደምትይዙ አንድ ጊዜ ብታማክሩን አለ። እንደው አንድ ጊዜ በ ማምኑ ሰዎች መካከል ግብዣ ተጋብዤ ሄጄ ነበር እንድናገር ወረቀት እንዳቀርብ እና በዚህ ባይብል ፐርስፔክቲቭ ምንድነው ከካል ጉዳት አኳያ ወይም ዲዚቢሊቲ የሚለው ወይም ያቅም ውስንነትን እና እንዴት ነው ልናስተናግድ ምን ይችላል ቤተክርስቲያን ውስጥ አሁን ብለው ጠይቀው የነበረ። እኔ ዘሌዋውያን ምዕራፍ 19 ቁጥር 14 ነው የተቀስኩላችሁ። ከኮንቬንሽን በፊት የነበረ ኮንቬንሽን እንደውም አሁን ዓለም አቀፍ ኮንቬንሽን እና ድንጋጌዎች አሉ አካል ጉዳትን በተመለከተ። ዩናይትድ ኔሽን ያወጣው እንዲያርጉላቸው እነዚህ አካቶ ተብሎ ፋሲሊቲዎች ህንጻ ሲሰራ እንደዚህ መሆን አለበት መንገድ ሲሰራ ብለው ያስቀመጧቸው እና ደግሞ ከሰባዊ መብት አኳያ ካካል ጉዳት እንትን ያላት ግን መጽሐፍ ቅዱስ ይቀድማል ብዬ እዛ ቦታ ላይ ተናገርኩ። ለማያምኑ ሰዎች ዘሌዋውያን 19 ቁጥር 14 ምን ይላል መሰላችሁ? በደንቆሮ አትስደብ፣ በውሩ መንገድ ላይ እንቅፋት አታኑር፣ እኔ እግዚአብሔር ነኝና ይላል። እና ይሄ እግዚአብሔር የደነገገው ለአካል ጉዳተኞች እንዴ ለምን አይፈውሳቸውም እንዴ ይላል። ግን ሲኖር በህብረተሰብ መካከል ጌታም እንኳን ሲመጣ ታምሜ እኮ ይላልኩ እና ብዙ ነገሮች አሉ። በመካከላችን ሁልጊዜ አብረውን የሚኖሩ ሰዎች አሉና እንዴት ነው ህመምተኞችን እናጽናናው? እንዴት ነው አካል ጉዳተኞችን አፕሮች እናረጋው? ብለን ማሰብ አለብን። በቤተክርስቲያን ውስጥ እንደዚህ ነው ብለህ አትሳደብ፣ እንደዚህ ነው ብለህ አትን መንገዱ ላይ እንቅፋት እዩ ምን አለ እንዴ? እኔኮ ላንካሳው እግር ለማያየውም እኮ አይን ነበርኩ ይላል 29:15 ኢዮብ ላይ ሲናገር። በጣም ደግ ነበር ኢዮብ። እና እንደዚህ እንድንሆን ቤተክርስቲያናትን አሳስባለሁ። ብዙ ጊዜ በእኛ መካከል እንዲህ አይነት ሰዎች ቢኖሩ አሁን መባስ ይሰበሰብ እየዘለሉኝ ተቸግር ያለው አለች አንዲት እንደው በጣም ጎበዝ አንድ አይነት ውር ጓደኛ አለችኝ። እንደውም ውጭ ሀገር ሄዳ ነው የሚያዋን እንኳን የሰራችው በጣም ጎበዝ ናት። አለቃ ሆና ነው ምትሞራ በብዙ ቦታዎች ላይ እና ሰዎች ይዘሏቸዋል። እና ብዙ ችግር አለ። ለምሳሌ የሚያገባቸው ሰዎች ሴቶቹን ወንዶቹን ለትዳር ጓደኛ የሚጠይቋቸው አይኖሩም። በጣም እንደውም እኔ በጣም የኢየሱስ ክርስቲያናዊ ማህበር የሚባል ነበረን እዛ ላይ አስተባባሪ በነበርኩበት ወቅት አንድ በጣም የሚያስቅ ነገር ብዙ ጊዜ የኢትዮጵያውያን አመለካከት አይነ ስውራን እንደው አውቶማቲካሊ ዝም ብለው አይነስ ሁሉ በመሆናቸው ብቻ መንግስተ ሰማያት ይገባሉ ብለው ያስባሉ ሰዎች። ይሄ ባህላዊ አስተሳሰብ ነው እና በቀደመው እምነት አለ የሚጠቅሱበት ምክንያት ለምን እንደሚገቡ ግን በጨራሽኛ አይን ስለማንቀበል አይንስ ውራን ብዙዎች አይመሰክሩ እና እኛንን ባጠናነው ጥናት ብዙዎች አይንስ ውራን አማኝ ሊሆኑ ይቻሉት ራሱ አይንስ ውራን መስከረውላቸው እንደሆነ አጥንተናል በአብዛኛው። እና ይሄም ደግሞ የሆነበት ሰዎች መንገድ እንኳን ሲያሻግሯቸው አይነግሯቸውም ወይ እንደዚሁም ሆነ በመድረም ተበደለው በሰማይም ይበደላሉ እንዴ ብለው ይላሉ። እንደሱ መሆን የለበትም። ለብዙዎች ወንጌልን እንድትነግሯቸው ይሁን እንደገና ደግሞ ካመኑም በኋላ በቤተክርስቲያን ውስጥ ሰው ፊዚካል በሆነ በስጋው ሳይሆን አገልግሎት በመንፈሴና በኃይልና በመንፈሴ ነው ብሏል ጌታ። ምናገለግለው እግዚአብሔር ቤት ውስጥ እኔ አሁን ማገለግለው በመንፈስ ቅዱስ ኃይል ነው እንደሱ ነው በየማም ነውና አሁን አንድ ኒክ የሚባል ሰው አይታችሁ ከሆነ እንደምንም ብለው ያመጡና ያስቀምጡታል ከዛ ያገለግላል በመንፈስ ቅዱስ ኃይል ነው። አንሰውዬ ደግሞ ጋሽ መኮንንም አብረን ብዙ ጊዜ አገልግለና ጋሽ መኮንን ነገራን የምታስታውሱት ከሆነ ወንጌላዊ መኮንን ነገራ እንደኔ ያሉትን ሰዎች መጥቀስ ይችላል። እግዚአብሔር ቤት ውስጥ ግን ልናገለግል የምንችልበት ኃይል ጸጋው ነው እና ሰዎችን አፕሮች እናደርግ። አሁን አንዳንድ ቦታ አገልግሎት እኮ ዲ እንደዚህ ለካ ቀላል ነው አንተን ብንጋብዝህ ልካል ታገለግለን ትችል ነበር እኛ ጋር እንደዚህ ቀላል ነው እንዴ አንተ ምናምን እና ልብስ አልብሱኝ እና አጉሩሱኝ ምላቸው ይመስላቸዋል መሰለኝ ብዙዎቹ ይቸገራሉ። አይደለም አይነ ስውራንም ሆነ ሌሎች አካል ጉዳተኞች በጎደላቸው አካል ፈንታ እንደው ይሄ እንግዲህ ትንሽ ከመንፈሳዊም ሊወጣ ይችላል ሌላውን ለመተካት በሚያደርጉ ጥረት የሰው ልጅ ያለው ፖቴንሻል ወይም እምቅ ኃይል ይወጣል። እንደው ለምሳሌ ምንድነው ለምሳሌ ማየት የማይችል ሰው ወይም አይነ ስውር የሆነ ሰው አራት አምስተኛውን ህዋስ ለመተካት በአራቱ ይፍጨረጨራል። በዛ ጊዜ ሰው አቅም ይወጣል እና እኔ አሁን ቤቴ ውስጥ ብዙ ነገር ምሰራው እኔ ነኝ እና አንዳንድ ጊዜም ደግሞ ሰዎች አያምኑም እና መርፌ ውስጥ ክር ከተን ልብስ እንሰፋለን ቧንቧ ሲፈርስ እንጠግናለን ኤሌክትሪክ ሲቋረጥ እንደዚህ እና ሌሎችም ብዙ ነገሮች። ለምን እኔ አንድ ቅርብ ጊዜ ካናዳ የመሄድ እድል አጋጥሞኝ አንድ አይነ ስውር ጓደኛ ልጠይቅ ሄድኩኝ። እሱ በሌላ እምነት ውስጥ ነው ያለው እና አንዲት ጎረቤቱ መጣች ለረጅም ዘመን አብረው የምትኖር ጎረቤት እና የሚገርማችሁ የአካባቢውን የሚያጸዳው እሱ ነው አለችኝ አለችን ለኛ ብዙ ነገሮችን እሱ ጎረቤት ባይሆን እንዴ ምን ይውጣይ ነበር አለች። እና በጣም ብዙ ሰዎች ይገረማሉ ማሙሻ ይገረምም ያው አብረን እንኖር ስለነበር ደግሞ አንዳንድ ጊዜ አልጋውን አንጥፈው ይለኛል ይሄን አርግ ይለና ስለዚህ ብዙ ነገሮችን ከኛ ተመክሮ መውሰድ ይቻላል በእውነት። እና በተለይ በመንፈሳዊ በመናደርገው ጊዜ ግን እግዚአብሔር ደግሞ ጌታን ያመነ ሰው ደግሞ በመንፈስ ቅዱስ ትራንስፎርም ያደርጋል ማይንዱ አይደለ ሌላው ነገር መንፈስ ቅዱስ በህይወታችን ሲመጣኮ ብዙ ነገር ተለውጣልና ስለዚህ አካል ጉዳትን የምናስተናግደው እኔ እንትን ጸጋ ነው አለልም እንደው ምርቃት ነው ይያልኩ ሳይሆን እግዚአብሔርም በዛ ይጠቀማል ለማለት ነው።
በጣም ትልልቅ ሐሳብ ነው ያነሳ እንደ እግዚአብሔር እንደሚያይ ማየት እንኳን ልብንኝ አሁን እኮ ቀደም ባነሳለን አሁን በዮሐንስ ምዕራፍ 9 ላይ የሚያዩትን እኮ ነው አይነ ስውራን ያላችሁ የሚያዩትን ነው ያላችሁ። እና እግዚአብሔር ብርሃን የሚለው ምንድን ነው ያልከው ቀደም አሁን አገኘውም ስትጀምር እግዚአብሔር እያየ ነው የሚለው የትኛውን ሰው ነው? ብዙ እኮ የስጋ አይኖቻቸው ተከፍተው ግን ማያዩ አሉ። እግዚአብሔር ማያዩም ይላቸው ማለት ነው ልባቸው ይጨለመና ትንሽ የክርስትና መጽሐፍ ቅዱስ አስተሳሰቦቻችን ሊቃኙን ያስፈልጋል። በአካል ጉዳተኞችንም እንዴት እንደምናይ እንደዚህ አይነት መከራዎችንም እንዴት እንደምናይና ትልቅ ነገር ነው። ሌሎቻችሁ የምትጨምሩት ካለ
ይሄ ጉዳይ በጣም ሰፊ ነው። የቱ ተነስተ የቱ እንደሚታለፍ ይቸግራል። እግዚአብሔር አዋቂ ነው። እግዚአብሔር ሁሉን ቻይ ነው። ሁሉን አዋቂ ነው እግዚአብሔር። እኛ ሁሉን አይደለም እናውቀው። ሁሉን ለማወቅ እንፈልግም። አሁን በዚህ ባለንበት ምዕራፍ ውስጥ ተከፍሎ ነው የተሰጠን የምናውቀው ነገር ማለት ነው። የተገለጸልንን ያክል የገለጸን ያልተገለጸልንን የሚገለጸልን ቀን ይመጣል ይያል እንሄዳለን ማለት ነው። አባሪያ ጳውሎስም ከውቀት ክፍልን እናውቃለን ነው ያለው። እና ለምን ይሆናል ይያል ራሳችን እንኳን ለሰው ልናስረዳ ራሳችንን ምን ጠይቃቸው ነገሮች ኖሩናል እግዚአብሔርን ማለት ነው። አሁንም ባቆም አንድ ጊዜ እግዚአብሔርን ሲጠይቅ ነበር እስከመቼ ነው ይሄ ነገር ይያል የሚጠይቀው? እኔ አልገባኝም ይሄ ሁሉ መከራ ሲሆን አንተ ዝም የምትልበት ምክንያት አልገባኝም እስከመቼስ ነው? አንደኛ እንዴት እንደው ልትታገሰው ቻልክ? እንዴት ልታየው? እያየውስ ደግሞ እንዴት ልታቆየው ቻልክ? የሚል አይነት ነገር እግዚአብሔርን ሲጠይቀው ነበር። እና በርግጥ እግዚአብሔር ለጥያቄው በቃል መልስ ሰጥቷል። ታገስ ረጋበል በሚል ማለት ነው። እና መልስ ሰጥቷል። እግዚአብሔር መልስ አለው። ሆኖም ወዲያውኑ እንባቆም የሚፈልገውን ሁሉ አይደለም የመለሰው። ተስፋ ሰጥቷል። ያ ተስፋ የእንባቆምን ልብ መልሶት ወደ ምስጋና እንደቀየረው እንመለከታለን። የሚያሳምም ነገር እየተመለከተ ነበር እንባቆም። ስሜቱን የሚጎዳ ነገር ነበር በዙሪያው ሲያይ ነበረው። እና እንደዚህ አይነት ጥያቄዎች ሊኖሩን ይችላሉ። እና እግዚአብሔር አንዳንዱን ምድር ላይ ያለን ይመልስልናል። ለካለዚህ ነበር እንላለን ቆይተን ቆይተን። አንዳንዱን ደግሞ ጨርሰን እሱ ጋር ስንደርስ
እንደዚህ ነበር
ወይ ለዚህ ነበር ለካ እንላለን። እና ምንድነው ለማለት የፈለኩት የተገለጠልን አለ እጅግ ብዙ። ስለሱ እግዚአብሔርን እናከብራለን። የሚቀረን ደግሞ አለ። የሚቀረን አለ ብለን ብንል ምንም አንሆንም። ሚቀረኝ አለ ብለን ብንል ምንም አንሆንም። ምናልባት ለዚህ ቦታ ይሆን አይሆን እንደሆነ አላቅም እንጂ ብዙዎቻችን እናቃቸው አባቶች አሁን ወደ ጌታ ይሄዱአሉ። ዘሐዋሳ አባባሻኛና ጋሽ መልኪያስ የሚባሉ እና አንድ አገልጋይ ስለ እነሱ የነገረኝን ነገር እንደው እዚህ ላይ ባካፍላችሁ። እና አገልጋዮች ተሰብስበው ጥያቄ ይጠይቋቸው ነበር አሉ። እና ሲጠይቁ አባባሻኛ ይሄንን ጥያቄ መልኪያስ ይመልስ ብለዋል አሉ። እና ጋሽ መልኪያስ ደግሞ ምን አሉ? ጥያቄው በጣም ከባድ ነው፣ መልሱ ግን ቀላል ነው ብለዋል አሉ። እና በኋላ ሰፍ ብለው ምን ሊሉ ነው ብለው ሲጠብቁ መልሱ ምን መሰላችሁ? አላውቅም። እና ምንም አንሆንም፣ ማናውቀው ነገር አናውቅም፣ ይሄ ነገር አልተገለጠልኝም ብለን ብን ምንም አንሆንም። ኤልሳም እኮ ብሎ ነበር አንድ ወቅት ላይ እቺ ሴትዮ ምን እንደሆነች ከኔ ሰውሮታል እግዚአብሔር ያለበት ጊዜ አለና በጣም ኦነስት በጣም እውነተኛ ብንሆን ጥሩ ነው። በማናውቀው ነገር ሁሉ ውስጥ ይሄ እንዲህ ሳይሆን አይቀርም እንደውም ነው ይያልን ከምንፈርድ የሆነ ጣያት ቢኖርበት ነው ምናምን ይያል በሰው ላይ ጣያት ከምንቀስር አላወቁ ምናውቀበት ቀን ይመጣል።
እኔ አሁን እዚህ ላይ ስናብራራ ግራንዳ ይገባቸው አድማጮቻችንና ተመልካቾቻችን ማሳሰብ እንፈልገው አካል ጉዳት ሽልማት ነው ይያልን አይደለም፣ ምርቃት ነው ይያልን አይደለም። እግዚአብሔር ግን እንደ ድል ይጣቀማዋል ይያልን ነው። በርግጥ የማይገባ ነገርም አለ። ቅድም እንደተነገረው እግዚአብሔር ክብር ነገርን መሰወር ከሆነ አንዳንዱም ቅድም ወንድሜ እንዳሻውም ሲናገር እግዚአብሔር እንዳስራባቸው እንደውም አንዳንዱ ቦታ ላይስን በቃ ዝም ማለቱ ነው አንዳንድ ጊዜ የሚያስፈልገው ብዬ ነው ማስበው። ለምንድን ነው ይሄ የሆነው? ህፃናት ለምን ይሞታሉ ብለን ስናነሳ አንዳንዱ ነገር መተው ነው የሚያስፈልገው። ማለት እግዚአብሔር በዚህ ሲከብራል ወይ ብሎ በዛ ደስ ብሎ ተደስቶ እግዚአብሔርን ያመሰገኑ መኖርም አንድ ጸጋ ነው። እና ግን ከላይ ከተናገራችሁት ጋር አንደው የተያያዘ ነገር ለመናገር መከራ ሁሉ እኮ ግን በእግዚአብሔርም ብቻ የሚመጣ አይደለም። ቅድምም እንደተባለው እግዚአብሔር ይጣቀምበታል እንጂ ኃጢአትም በራሱ የሚያመጣው አሁን ጴጥሮስ ሲናገር ቢያስፈልግ ለጥቂት ጊዜ በልዩ ልዩ መከራ ውስጥ እናልፋለን ብሎ የሚናገሩ ጴጥሮስ ሌላ ቦታ ላይ ደግሞ ሲናገር ምን ይላል? አሁን የተቀበላችሁት መከራ በኃጢአት ምክንያት ስለሆነ ምስጋና የሚገባው አይደለም ነው የሚለው። ማለት አላመሰግናችሁም ማለት ምስጋና የሚገባው አይደለም፣ ምክንያቱም ይሄ መከራ ምስጋና የሚገባው አይደለም። ይሄ መከራ ምክንያቱም በኃጢአት ምክንያት የሚመጣ መከራ ምስጋና አይገባውም ብሎ ይላል። በኃጢአትም የሚመጣ መከራ አለ። አሁን እሱ እንደውም ቀድም በደም ተንትኖታል። ብዙ አይነት ነው። አንዳንዴ የህይወትን ምስጢርም ለመግለጥ ምስጢርም ሆኖ የሚሆንበትም ጊዜ አለ። እግዚአብሔር እኛንም ይሰራበትም ይመጣል። እና መከራ አልነው ቴምፕቴሽን የሚለው ሰፈሪንግ የሚለው ቴስት የሚለው እነኚህ የተለያየ ኮንቴክስቶች ናቸው እና ለነዚህም ጥቅሶች አሏቸው። እኔ ግን ሐዋርያው ጳውሎስ ቶሎ ብሎ ይመጣብኛል። ሁለተኛ ቆሮንቶስ
ምዕራፍ 12 ቁጥር 6 6 እስከ 10 እንደዚህ ይላል። ለመካ በወድስ ሞኝ አልሆንም እውነት እንላለሁና፣ ነገር ግን ማንም ከመያይ ከኔም ከመስማ የመበልጥ አርጎ እንዳይቆጥረኝ ትቻለሁ። ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው። ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታን ለመንሁ፣ እርሱም ጸጋዬ በቃል ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ ወዳለሁ።
እና ከኔ እንዲሄድ 3 ጊዜ እንደም ጾም ይዞ ይጸልይ መስለኛል። እንዲሄድ ጸልያለሁ አልሄደም። እንግዲህ ስለሌላው መደበኛ መከራ እንዳንል እንደም በመከራ እንደሚደሰት ቅድም እንደሻው ነገረን። ይሄ ግን ሌላ ይሆን እንደም አንዳንድ ኮሜንታሪዎችም እንደው ለማየት ሞክሬ ነበር ወደዚህ ከመምጣቴ በፊት። አንዳንዶች እንደሚናገሩት እንደው ጳውሎስ ፊዚካሊ ሆነ ችግርም አንዳንድ ቦታ ላይ እንደነበረው የሚናገሩ አሉ። እና እንደውም እኮ ሌላ ቦታ ላይ ጳውሎስ ሰውነቱ ደካማ ነው ንግግሩ ግን ጠንካራ ነው ሁሉ የሚትሉኛላችሁ ብሎ የሚልበት አለና በምን ምክንያት ይሄ እንደመጣበት አናውቅም። ወይ ደግሞ 40 ጊዜ ለመግረፍ ብለው ወደ 5 ጊዜ እንደዚህ አይሁድ ሲገርፉት በተለያየ ጊዜ ይሁን በፊልጵስዩስ ስደት ይሁን በተለያየ ችግር ይሁን ያን ጊዜ ጌታ መንገድ ላይ ሲያገኘው አይኑ ላይ ባደረሰበት ነገር ይሁን ብቻ በምን እንደሆነ አናውቅም። እንደውም አንዳንድ ሰዎች የአይንም ችግር ነበረበት ብለው ይሏሉ። እንደውም ወደ እናንተ በመጣሁ ጊዜ ይላቸዋል ገላትያ ምዕራፍ 4 አይናችሁን እንኳን አውጥታችሁ ልትሰጡኝ እስክትፈልጉ ድረስ ብሎ ይላልና አይኑ ነው ይሏሉ ሌላም ነገር ነው ይሏሉ። ግን እኛ ዞሮ ዞሮ መውጊያ ተሰጠኝ ያ ከኔ እንዲሄድ 3 ጊዜ ለመንኩ ብሎ ይላልና ሰዎች ላይ ማይሄዱ ነገሮች እንደው እንዲሄድልኝ ፈልጌ ያለ አዎ ገና ሄዱ። ግን እነዛን ነገሮች እዛ ቦታ ላይ መጽናት ራሱ በረከት ነው። እዛ ቦታ ላይ በጽናት አቤቱ ልቤ ጽኑ ነው ይላል ዳዊትና መጽናት በራሱ አንድ በረከት ነው ብዬ ነው ማምነው። እና እኔ በህይወቴ ብዙ ነገር አጋጥሞኛል። እግረ መንገዱን በዚህ ሁኔታ ውስጥ ያላችሁ ሰዎች ብትኖሩ እንድትበረቱ በጌታ እንደው ደግሞ የሚያጸና ጸጋም ይሰጣልን እሱ በድካማችን የእግዚአብሔር ኃይልም ይገለጣል እና ያበረታናል።
መዝሙረ ዳዊት ውስጥ ደግሞ አንድ ቃል አለ እሱን ላምብብ። መዝሙረ ዳዊት 119 ላይ ቁጥር 71 ላይ ስርዓትህን ማር ዘንድ ያስጨነቀኝ መልካም ሆነልኝ ይላል። እና መከራ ያስተምራል። እንዲሁ በከንቱ መቶ አልፍም አንዳጅ ትምህርት ሳይሰጥ አልፍም። እና እንማርበታለን። ቅድም ወንድማችን እንደተከሰው ለሌሎች መራራትን ከምንማረው ነገር አንዱ ለሌሎች ማዘን ይሆናል። መከራው ስናልፍ መከራው ውስጥ ለሚያልፉ የበለጠ እንራራለን። ይሄን ጉዳይ እኔ ማውቀዋለሁ በዚህ ሁኔታ ውስጥ እኔም እኮ አልፌያለሁ አውቀዋለሁ ምን ያህል እንደሚያም አውቀዋለሁ በሚል ለሌሎች ከፊት ይልቅ እንድናዝንና እንድንራራ ያረጋናል። እና ለሌሎችም መጽናኛ የሚሆን ቃል ለመስጠት። ይሄ ብቻ አይደለም። አሁን አንድ ወቅት ላይ እኛ እስር ቤት በነበርን ጊዜ አንድ ሰው የተናገረኝ ነገር አስታውሳለሁ። ጥቂት ነገር ነው የተናገረው። ምን ነበር ያለው? እዚህ መሆናችሁ ለእናንተ መከራ ነው አለ፣ ለኛ ግን ትልቅ መጽናናት ነው አለ። እኛ በውጭ ያለን እጅግ በጣም የተጽናናን እንገኛለን አለ። የኛ መከራ ለሌሎች መጽናኛ የመሆኑ አሰራር የሚያስደንቅ ነው። አይ የሚጽናና ተገኝቶ ከሆነ እንደውም መከራችን አይሰማንም ማመንም እስከ ማለት ድረስ ነው ያሰብነው። ሌላ የሚጽናናበት ወገን ካለ ይሁን ብሎ ልባችን እንዲል አድርጎታልና የእግዚአብሔር አሰራር አይታወቅም፣ በወቅቱ አይታወቅም። እየቆየ ነው የሚታወቀው ማለት ነው። እየቆየ ነው የሚታወቀውና ከድብ ከበስተጀርባው ክብር አለው፣ ከበስተጀርባው ፍሬ አለው። አሁን ጌታ ኢየሱስ ክርስቶስ አንድ ቦታ ሲናገር በዮሐንስ ወንጌል ምንድነው አለ? የስንዴ ቅንጣት በምድር ወርቃ ካልሞተች ብቻዋን ትቀራለች አለ። ብትሞት ሞት እንግዲህ የመከራ የመጨረሻው መገለጫ ነው። ብትሞት ግን ብዙ ፍሬ ታፈራለች አለ። እና ለምን እግዚአብሔርን መንገድ እንደመረጠ በኋላ ነው የምናውቀው። ግን መንገዱ ይሄ ነው ያየነው፣ በቃል ውስጥ ያየነው፣ በቤተ ክርስቲያን ታሪክ ውስጥ ያየነው፣ አሁን የምናየው መንገዱ ነው ለእግዚአብሔር። ለምን ይህን መንገድ እንደመረጠ ሌላ መንገድ እያለ እሱ ያውቃል። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ ይላል። የገዛ ልጁ ጌታ ኢየሱስ ክርስቶስን ማለት ነው። ኢሳይያስ 53 ላይ ስናነብ ለምን ፈቀደ መንገድ፣ በቃ ይሄ መንገድ እንዲሆን መርጧል ማለት ነው። እግዚአብሔር ለገዛ ልጁ ያልራራለት ይላል። ለምንድን ነው የጨከነበት? አምላኬ አምላኬ ስለምን ተውከኝ እስኪል ብሎ እስኪጮህ ድረስ ለምን ዝም አለው? ከዚያ ውስጥ የሚመጣ ሰው ያልገመተው ታላቅ ፍሬ ስላለና እኛ አለን። ከበስተኋላው ከዛ መከራ በስተኋላ የተገኘን እኛ ነን። እና ለጥቂት ጊዜ እግዚአብሔር አምላክ የሚተዋቸው የሚፈቅዳቸው ነገሮች ሊኖሩ እንደሚችሉ እግዚአብሔር ቃል በሰፊው አስተምረናል። ሞቱ በእኛ ህይወቱ በእናንተ ይሰራል አለ ጳውሎስ ለምሳሌ። እና በጣም ልናስተውለውና ልንደነቅበት የሚገባው ነገር ምንድን ነው? አንዳንድ ጊዜ በመከራ ውስጥ የምናልፈኛ ምን ነው ጌታ ሆይ የምንልበት ወቅት ይኖረናል። ግን ብዙ ጊዜ ለምንድን ነው እንደዚህ የሚያረጋቸው የሚል ይበዛል፣ ውጫዊ ንግግር ይበዛል ትንሽ። እዛ ውስጥ ያሉ በደስታ እግዚአብሔርን እያመሰገኑ ጌታ ይክበር እያሉ የምስጋና መንፈስ ፈሶላቸው ያልፉበታል ውስጡ ያሉት። እና ውጭ ያሉት ናቸው የሚያስቸግሩት። ትንሽ ንግግር ያበዛሉ ከውጭ ተጨማሪ ነገር። ምናልባት እንዲህ አይነት ችግር ሳይኖርባቸው አይቀርም ምናምን። የሆነ ችግር ኖሮ ጌታ ሊቀጣቸውን ምናምን ይላል። ሊባርካቸውስ እንደሆነስ ይህንንም ማሰብ አለብን። መከራ ቃሉ ውስጥ እንደምናየው የጥቂት ጊዜ ነው፣ ክብሩ ግን የዘላለም ነው። እግዚአብሔርን ለሚወዱ እንዳሳቡም ለተጠሩ ነገር ሁሉ ለበጎ ይደረጋል ብሎ ሐዋርያ ጳውሎስ በተናገረበት በሮሜ ምዕራፍ 8 ላይ ያለው አውድ ምንድነው? የመከራ እኮ ነው። እስከ መጨረሻው ድረስ ሐዋርያ ጳውሎስ እዛ ቦታ ስለ መከራ ነው የሚናገረው። ዝርዝር እና ነገር ሁሉ
ዝርዝር የመከራው የዝርዝር አይነቶች።
አዎ። እና ግን ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። እግዚአብሔር አምላክ በጎ ነገር እየሰራ ነው ያለው እዛ ውስጥ። አንድ በአሜሪካን ሀገር ሰው አስጎብኝቶኝ የተመለከትኩት አንድ መቃብር አለ፣ ኖርዝ ካሮላይና ውስጥ መሰለኝ ባልሳሳትን። እና የዶክተር ቢሊ ግራሃም ባለቤት የተቀበሩበት ቦታ ነው። እና ያየሁት ነገር ከውስጥ አልጠፋም እዛ የመቃብሩ ድንጋይ ላይ የተጻፈ እና ግንባታው ተጠናቀቀ። ስለተገስታችሁ አመሰግናለሁ ያሉበት ነገር ግር ብሎኛል። እና እስካሁን ድረስ ግንባታ ላይ ነበርኩ። ትግስት አስጨራሽ ሆነ። እና ስትመለከቱኝ ትግስት የሚጠይቅ ነገር እኔ ህይወት ላይ ያያያችሁ አሳልፋችሁ ሊሆን ይችላል እንዳሉ ነው የገመትኩት። እና ግንባታ ላይ ያለ ነገር በመጠረብ ላይ በመላግ ላይ ስለሚሆን አሁን ድንጋይ ሰው ቢሆን ኖሮ ይጮሃል። ሰው ቢሆን ይጮሃል። ግን እየተሰራ ነው ያለው። ትግስት ጠይቃል። መልክም ደግሞ የለውም። እንወደው ዘንድ ደም ግባት የለውም ይላል ስለ ኢየሱስ ራሱ። እና ተመልካች የተለያየ አስተያየት ሰነዝራል። በውስጡ የሚያልፍ ግን አላማውን ከተረዳ እግዚአብሔርን ያመሰግናል። እና እንደዚህ አይነት ዝንባሌ እግዚአብሔር ለሁላችን ይስጠን ብዬ እላለሁ።
እንግዲህ በጣም ያው ብዙ አትናገርም አንተም። እንግዲህ በዚህ ሀገር ላይ በነበረው ስደት በተለይ በዛ በኮሙኒስት ጊዜ እኛ 7 አመታት የወጣትነት እስር ነው፣ መንገላታት ነው፣ ብዙ ችግሮች አሉት። እና በዛ ውስጥ በእግዚአብሔር ጸጋ አልፋችሁ ይወጣችሁ ናችሁ። እና እኔ በዚህ ጊዜ አሁን እንደ ከልምድህም ተነስተው ምን ነበር አሁን በዚያን ጊዜ በቃ በህይወታችሁ ምን ሆነ? በአመራችሁ ምን how did you take it? I don't know በቃ በውስጣችሁ ምን ነበር የነበረው? እግዚአብሔር ሲሰራው ስራ ምንድነው? ምንድነው ሲያቆማችሁ? እንዴ ስለሱ ትንሽ ብታወራ በጣም በጣም ደስ ይለኛል። ምክንያቱም በዚህ ጊዜ አሁን ላለን ክርስቲያኖች እንደ አንድ የጎደለ ነገር አለ ብዬ ማስበው እንደሚገባ እየሰራ ነው አይደለም ብዬ ማስበው ክርስቲያኖችን ለስደት ለተቃውሞ ለመከራ እንደሚገባ እየተዘጋጀ ነው ብዬ አላምንም። ደግሞ መከራና ስደት እየጨመረ በመጣበት ጊዜ ዲሞክራሲያዊ ስርዓት አላቸው በሚባሉ ሀገሮች እንኳን ሳይቀር እውነትን ይዞ መቆም በጣም ከባድ ሆነበት። በብዙ ነገር ሰዎች የሚገለሉበት እውነትን ይዘው ከቆሙ። በአንዳንድ ሀገሮች ደግሞ ፊዚካሊ ሆኖ ሞት የአንገት መቀላት ሳይቀር እየሆነ ባለበት በዚህ ጊዜ አንዱ የረሳነው ኮንሴፕት ይሄ ስለሆነ ስለሱ በዚሁ ትንሽ ብታጫውተን ምን ሆነ? ምን ተካሄደ? ምን አመጣ? ሰባቱ አመት ግራን እንደሚያልፍ ጊዜውም ሀዘ
Zimai hazen beresita endemile wedu era gloria gita mascara mascara e Jesus mascara e geba har chiralde kefelene kitabe mazu altegena rete yemiwet ezeravit gita edai emetu gubete meta eskara Mescara e que pá al amra clante e honge genara denuro e olu antenas que perre e me quera leles ante gara. Stand fast. Jesus, this God, he gave up.